መሰረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ ቆንጆቻችን። ዛሬ ማክሰኞ የካቲት 8 ቀን 2015 ዓመተ ምህረት ነው።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ የካቲት 8 ቀን 1170 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል እስከ መቼ?
ናኖሊ ልቦለድ የታጀበ ታሪክ ተብየም ያቅማቸውን ሰርተው ባለፉት አጼና አገርን ባስከበሩ አርበኞች ላይ ዘለፋ ከማውረድ በመለስ ምንም ፋይዳ እንደሌለው ገልጾናል። ፍጹም አምባገነን ሊሆን በሚፍጨረጨረው ኮሎኔልና የተከታዮቹ ድፍን ቀዘበኞች ችሎታና ብልህነት አገርን አንድ አድርገው ካቆዩና ካስረከቡን የጥንቶቹ ጋር ለንጽጽር የሚቀርብም አይደለም። የወያኔ ጋር ተወጥቶቹኑ የኮሎኔሉ ጠባቦች መለያቸው ጥበት ማህይምነት አገርና ህዝብን ጥላቻ መረን የለቀቀ ሙስናና ዋልገነት ነው።
የካቲት እንደገና በሚል ርዕስ የቀረበ የዕለቱ የፍኖተ ዴሞክራሲ ሐተታ ነው። ከዜናው ተከትሎ ይቀርባል። በመስከተልም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓልሳን ዴሞክራሲያ የካቲትን ስናስታውስ በሚል ርዕስ በየካቲት ወር 2010 ዓመተ ምህረት አውጥቶት የነበረውን እትም አስተምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
በስልጣ ከተማ በአገዛዙ ኃይሎች ነዋሪዎች ቤት እየፈረሰ መሆኑ ተገለጸ። አዲስ በተመሰረተው በሸገር ከተማ አስተዳደር ስልጣ ከተማ ልዩ ስሙ ቃሶ በተባለው አካባቢ ማነስን መሰረት ባደረገ መልኩ የኗሮች ቤት እየፈረሰ መሆኑ ተሰምቷል። የአካባቢው ኗሮች ልዩ ስሙ ቃሶ ተብሎ በሚጠራው አካባቢ መጤናቹ በሚል በጠባቦቹ ቤታችን እየፈረሰብን ነው ብለዋል። ቤት ንብረት አፍርተው በአካባቢው መኖር ከጀመሩ ከአምስት እስከ 10 አመት ድረስ እንደሆናቸው የተናገሩት ኗሮች ያለምንም ማስጠንቀቂያ ቤታችን ፈረሰብን ብለዋል። ዜጎቹ የሚመለከተው አካል እንዲያስቆምላቸው ቢጠይቁም ምላሽ እንዳልሰጣቸውም ገልጸዋል። በዚህም ምክንያት ወጣቶች ተቃውሞ ወጥተው ከፖሊስ ጋር ፊት ለፊት ተፋጠዋል። አካባቢው የተኩስ ድምጽ እንደሚሰማና ችግሩ የተፈጠረው ፈረንሳይ ጉራራ ኪዳነ ምህረት አቅራቢያ ሲሆን አካባቢው አዲስ አበባና የስልጣ አዋሳኝ ነው። ነዋሪዎቹ ቤታችን አይፈርስም ብለው የተሰበሰቡት ሰዎች የተቃውሞ ድምጽም እያሰሙ ነው። በተለይ ወጣቶቹ ብላና ድንጋይ ይዘው የተቃውሞ ድምጽ ማሰማታቸውን ተከትሎ ፖሊስ ወጣቶቹን ለመበተን አስለቃሽ ጭስና የተኩስ ድምጽ ሊጠቀምም ወጣቶቹ ግን ወደ ኋላ እንዳላሉ የነማልሽ ገልጸዋል። በአሁኑ ሰዓት በካታ ፌደራል ፖሊስ ኃይል አካባቢው ላይ የደረሰ ሲሆን ከፌደራል ፖሊስ በተጨማሪ በሶስት ፓትሮል የተጫኑ የመከላከያ ሰራዊት ኮማንዶዎችም በቦታው ላይ ደርሰዋል። በቦታው የተገኘው አገዛዙ ኃይልና የቤት ፈረሳን ተቃውሞው የተሰበሰቡት ወጣቶቹ በቅርብ ርቀት ተፋጠዋል። ተቃውሞው የወጡ ወጣቶችን ጥያቄ ከሁለት አስርት ዓመታት በላይ ይኖርንበት ቤት አይፈርስብንም የሚል ሲሆን በአካባቢ ይፈርሳሉ የተብለው ቀይ ቀለም ከተቀቡ በርካታ ቤቶች መካከል ከታች እስከ ቅንጡ ቪላ ቤትም እንደሚገኙበት ተገልጿል። ሰውዓ ሴቶች የተማረሩት የወልቂጤ ከተማ ነዋሪዎች ሰላማዊ ሰልፍ ወጡ። በጉራጌ ዞን ዋና ከተማ ወልቂጤ ላለፉት 4 ወራት ውሃ ማግኘት አልቻልንም ብለው በከተማዋ በተጠራው የተቃውሞ ሰልፍም እናቶች አባቶችና ወጣቶች ባዶ ጀሪካን ይዘው ታይተዋል። በከተማዋ የሚታየው ንጹህ የመጠጥ ውሃ እጥረት በተመለከተ ላላሾች ብናሳወቅም ችግሩ አልተቀረፈልንም ሲሉ ነዋሪዎቹ ቅሬታቸውን አባብሰው ገልጸዋል። ቅሬታቸውን ያቀረቡት የወልቂጤ ከተማና የአካባቢው ነዋሪዎች በውሃ እጥረት ምክንያት ስራ መስራት አልቻልንም፣ ስራ ብቻ ሳይሆን ለበሽታም እየተጋለጥን ነው ብለዋል። የከተማ ነዋሪ አሁን ባለው ሁኔታ ህዝቡ በአጥቶት እየተቀጣ ይገኛል ሲሉ ተናግረዋል። በከተማዋ የንጹህ መጠጥ ውሃ መጥፋትን ተከትሎ እናቶች እስከ 5 ኪሎ ሜትር ድረስ እየተጓዙ ዋቤ ተብሎ ከሚጠራው ወንዝ ውሃ እየቀዱ እንደሚጠጡም በመሬት ገልጸውልናል። የኦርቶዶክስ ተዋህዶ ጥላቶች በተወካይ ጽንፈኛ መናፍቃን አማካኝነት በተለያየ መንገድ ጥቃት እየፈጸሙ ነው። የኦርቶዶክስ ተዋህዶ ጥላቶች በተወካይ ጽንፈኛ መናፍቃን አማካኝነት ጥቃት የሚፈጽሙባት ምዕራባውያን ጸረ ክርስቶስና የግብረ ሰዶም አስፋፊ ሀገራት ውስጥ ግንባር ቀደሟ አሜሪካና አውሮፓውያን ናቸው። በዚህ መሰረት ፌስቡክ የአሜሪካ በመሆኑ የኦርቶዶክስ ተከታይ ተቆርቋሪ ፔጆችን በዚህ ወሳኝ ሰዓት እየተከታተለ ማጥፋት፣ መዝጋትና የአንድ ወር ቅጣት መጣሉ እንዲሁም መንግስታቸው የኢትዮጵያን ወቅታዊ ሁኔታ በጋዜጠኞች ሲጠየቅ መልስ ሳይሰጥ ማለፉ ከጀርባ ሆነው የሚዘውሩት የጨለመው መንግስት አለቆች ለአስፈጻሚዎቹ ምዕራባውያን መሆኑ ግልጽ ነው። ይህንን ተከትሎ በርካታ ለሀገር የሚሰሩ የፌስቡክ ገጾች በተራ ለአንድ ወር ቅጣት ሊዘጉ ችለዋል። እነዚህ ስብስቦች ሳይጠፉ ቤተ ክርስቲያን ያለባትን ፈተና ሳታልፍ ማንኛውም የሃይማኖትም ሆነ የሀገር ተቆርቋሪ እየጋለ የሚሄድ እንጂ የሚቀየር አጀንዳ ሊኖር ከቶም አይገባም ተብሏል። በመሆኑም ሌላ በርካታ የፌስቡክ ገጽ በመክፈት እና በሌላ መንገድ ትግልን ማቀጣጠል እንደሚገባ እና ከሰፊው የትግል ሜዳ መውጣት እንደማይገባ ማሳሰቢያ ሰጥቷል። በይቅርታ ስም ለስለላ ሄዶ የተወገዘው ኤጲስቆጶስ አልሳካለት ሲል ተገድጄ ነው እያለ መሆኑ ተሰማ። እሁድ ዕለት ለቅዱስ ሲኖዶስ ቀርቦ ተሳስቻለሁ ወደ ሳዊሮስ ሲኖዶስ መሄድ የስህተት ነው ብሎ የይቅርታ ደብዳቤ ያስገባው ሐሰተኛ ሰው ማክሰኞ ደግሞ ወደ ቅዱስ ሲኖዶስ በራሴ ፍቃድ ሄጄ ይቅርታ አልጠየቅኩም ብሏል። አክሎም አፍኜ በግድ ነው ይቅርታ እንድጠይቅ የተገደድኩት ብሎ ወደ ህገወጥ ቡድን ተመልሶ ህገወጡን ይቅርታ እንዲጠይቅ ሆኗል። የግለሰብ ማንም ሳይጠይቀው ራሱ የተሾመበትን ልብስና ደብዳቤ ይዞ ቤተ ክህነት ካስረከበ በኋላ በማግስቱ ህገወጡ ወንበዴ ሰው አስገዳይ ቡድን ጋር ተመልሷል። ይህንን ሴራ ያዩ አካላት ቤተ ክርስቲያን በክርስቶስ አለትነት ላይ የተመሰረተችው በግለሰቦች ፊልምና ድራማ ምንም አትናወጥም፣ ነገር ግን ለቀጣይ ቅዱስ ሲኖዶስ እነዚህን በሴራ የተሸበቡ አካላት ሊነቁባቸውና ከወዲሁ ሴራቸውን ሊያክሽፉባቸው ይገባል ተብሏል። ከጥቂት ቀናት በፊት በአገዛዙ አገልግሎታቸው እንዲገደብ የተደረጉት ማህበራዊ መገናኛ ዘዴዎች ዛሬም አገልግሎታቸው ወደ ቦታው እንዳልተመለሰ ለመረዳት ተችሏል። ቴሌግራምን ጨምሮ ሌሎች የማህበራዊ መገናኛ ዘዴዎች አገልግሎታቸው እንዲገደብ ከተደረገ ቀናት ያለፉ ሲሆን ጉዳዩን በተመለከተ ያብራራ ወይም ደግሞ ያሳወቀ አካል የለም። የአገልግሎት ገደቡ በሁለቱም የቴሌኮም አገልግሎት አቅራቢዎች ኢትዮ ቴሌኮም እና ሳፋሪኮም ኢትዮጵያ ተፈጻሚ እየሆነ ይገኛል። የማህበራዊ መገናኛ ዘዴዎች ከኢትዮጵያ ውጭ ባሉ ለአብነት በጎረቤት ሀገራት ያለ አንዳች ገደብ እየሰሩ ሲሆን በኢትዮጵያ አገልግሎት የመገደብ እርምጃ ከምን በመነሳት እንደተወሰደና እስከ መቼ ድረስ እንደሚቆይ ያብራራ አካል የለም። ምንም እንኳን አገልግሎቶች ላይ ገደብ ቢደረግም የማህበራዊ መገናኛ ተጠቃሚዎች በተወሰነ መልኩ በቪፒኤን ገደቡን በማለፍ አገልግሎት እየተጠቀሙ ይገኛል። ነገር ግን ይህም አድጋቢ ነው ለማለት አያስችልም። የሐራ ባቡል ሀይር መረዳጃ ማህበር ከሐራ ከተማ ህብረተሰብ ገንዘብ በማሰባሰብ ጃራ ለሚገኙ ተፈናቃዮች ድጋፍ አደረጉ። በሰሜን ወሎ ዞን ሀገሩ አብሮ ወረዳ ጃራ ለሚገኙ ተፈናቃዮች ዛሬ የሐራ ከተማ ህብረተሰብ ያለማንም ቀስቃሽ በሐራ ባቡል ሀይር መረዳጃ ማህበር አማካኝነት ድጋፍ አድርጓል። እኛ ኢትዮጵያውያን አገዛዙ ፊትን ያዞረብን በራሳችን የምንተዳደር እርስ በርሳችን አዛኝ ተቆርቋሪ በመሆን ተርቦ የሚያድረው ወገናችንን መርዳት ይገባናል በማለት እጃቸውን ዘርግተዋል። አዛኝ ለቀሽ ቸር የሆነው የሐራ ከተማ ህብረተሰብ ለወገኖቹ ድጋፍ ማድረጉ እንደቀጠለ ነው። የድጋፍ አስተባባሪዎች ይዘን የመጣነው ድጋፍ የሁሉም የሐራ ከተማ ገንዘብ ነው ብለዋል። የሐራ ከተማ ህዝብ ወገኖቹን ለመርዳት ከመቼውም ጊዜ በላይ ቀጣይም አጠናክሮ እንደሚቀጥል እና የትኛውም አካባቢ እርስ በርሱ በመተዛዘን አንድ እንጀራ የሚበላ ግማሽ በመብላት ይህን ክፉ ቀን ሊያልፈው እንደሚገባ መልእክት ተናግሯል። የሰላም በሮች ሲዘጉ የመሳሪያ ፈሙዝ ይከፈታል። ያልነቃህ ያልተዘጋጀህ በመንፈስም ብሎም በአካል ያልተደራጀህና ያልሰለጠንክ ዶፍ የመከራ ዝናብ ሊጀምር ደመነው መጠራቀም ቀጥለዋል። በጊዜ ይህንን የመከራ ዶፍ ጥላን ሁኖ ሊያሳልፍህ የሚችል አደረጃጀት ሰርተህ ራስን አድን። ይህ ሳታደርግ የቀረህ እንደሆን በቅርቡ ይህ የመከራ ዶፍ ዝናብ መጣል ሲጀምር ጠራርጎ ያጠፋል። ተደራጅ፣ ተናበብ፣ ዝግጁ ሁን። የማይቀረ የመከራ ዝናብ መጠለያን ከወዲሁ አዘጋጅ። አገርና ወገንህን ከጨፍጫፊዎች አድን። የዕለቱ ዜና በዚያ በቃ።
የማክሰኞ የካቲት 8 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። የካቲት እንደገና ታሪክ ራሱን ይደግማል ይባላል፣ ግን በዚያው መልክና አንዲዘት ሊሆን አይችልም። የታሪክ ጎማ ጉዞን ሳይቀጥል የሚያያዝ ነውና የሚያመጣው አይቀሬ ለውጦች መኖራቸው አይቀርም። የካቲት 66 ኢትዮጵያና የዛሬዋ ኢትዮጵያ በመሰረቱ ይለያያሉ። ሆኖም አንድ መልክና ይዘት ሊኖራቸውም የሚችልበትን ሁኔታ በጥሞና ማጤን ይጠበቅብናል። ከየካቲት 66ቱ የከፋና ጸረ ኢትዮጵያ የሆነ የባለጌዎች አገዛዝ ዛሬ ሰፍሮብናል። እንደ በፊቱ የዴሞክራሲ ሽታ በአገሪቷም የለ። የዘንድሮውን አምባገነን ሆነ ጭፍሮቹ ከያኒዎቹ ሊወዳደሩ የሚችሉ አይደሉም። ጭፍን ነፍሰ ገዳዮች ናቸው። ኢትዮጵያን ከምድረ ገጽ ማጥፋት ፈላጊዎች ናቸው። ጸረ ተዋህዶ፣ ጸረ አማራ ዲያብሎሶች ናቸው ብንልም አግባብ አለው። ነገሮች ይቀየራሉ፣ ነገሮች ያው ይሆናሉ የሚለውን አባባል ያስታውሳሉ። የኮሎኔሉ አገዛዝ የከይሲ ወያኔዎች መንትያ ተቀጥላ ነው። ግዴ በጋቢሳ ቢቀየርም ይምንቱ ሰው ራሱን መለስ ለገሰ ሳይሆን በስሙ ሊያገስ ቢጠረም። የካቲት 66 አብዮት በግብታዊነት ፈነዳ ቢባልም በአመታት ጸረ ፊውዳል ስርዓት ትግልና መስዋዕትነት ላይ ተመስርቶ መሆኑ መዘንጋት የለበትም። የላባደሩ የነ አበራ ገሙ ትግልና መስዋዕትነት፣ የነ ጥላሁን ግዛው መገደል፣ በያቅጣጫው ያርሶ አደሩ ተጋድሎ፣ የተማሪዎችና ምሁራን የጸና ትግል፣ የወታደሮች መኮንኖች የለውጥ ጥረት፣ አንዳንድ ጥራዝ ነጠቆች የታሳሱ ግርግር ብለው ሊያንቋሽሹት ቢጥሩም ወዘተ፣ ሁሉም ተጠራቅሞ ለሀገር የደም ዋጋ ከፍሎ ያመጣው አብዮት ነው። አብዮቱን ልዩ የሚያደርጉት ጠባዮቹና ክስተቶቹ ዛሬ ደብዝዘው መገኘታቸው ክርክርን አይጋብዝም። ግብታዊ ቢባልም ለአመጽና መሰረታዊ ለውጥ የተነሳው ህዝብ ቀስ በቀስ ትግሉን የጋራ ማድረግ ችሎ ነበር። ሰርቷደሩ ህዝብም ማህበራቱን ካድርባዮች አላቆ በለውጥ ፈላጊነት መለያ የሆነውን የሥራ ማቆም አድማ በተግባር በማሳየቱ የነንዳልካቸው መኮንንን የጥገና ለውጥ ጥረት አክሽፎ አብዮታዊ ትግሉን ሊያጠናክር ችሎም ነበር። የፖለቲካ ድርጅቶች ደንድነው አብዮቱን ከዘራፊ ወንበዴዎች ጥቃት ሊያድኑ ባይችሉም
ትግሉን በማጎልበት አቅጣጫ ርዕዮት በመስጠት በስፋትም በጥልቀትም አጠናክረውታል። ዛሬ ከዚያ ሁሉ አመታት በኋላ አለን ባይ ድርጅቶች ወይ የጠባብ ብሔረተኞች ናቸው አሊያም አሳፋሪ አድርባዮችና ባንዳዎች ናቸው። አገር ወዳድ ድርጅቶች ጠንክረው የመሪነቱን ቦታ ሊይዙ አሁንም አልቻሉም። በየካቲት 66 ሁሉም የህብረተሰቡ ክፍሎች የጨቋኙ ስርዓት ይውደም ብለው ተነሱ እንጂ ድርድር እርቅ በሚል ትግል ያጠፉ ከገዢዎች ጫማ ስር የወደቁበት ጊዜ አልነበረም። ስርዓቱ ይውደም ብለው በግልጽ ቆሙ እንጂ ጨቋኛሉትን ሙሴ ብለው ሊያቅፉ አልተደናገሩም። ሙስሊም ተዋህዶ ጭቁን ወታደሩ መኮንኑ ሴት ወንዱ አርሶ አደሩ ላባደሩ ሁሉም የተሳተፈበት አብዮት ቢሆንም ግንባር ቀደም ሚና በሰርቶ አደሩና በከተሜው የተያዘበት ክስተት እንደነበር ሊካድ የሚችል አልነበረም። የህዝብ ጎራ የነቃ ቢሆንም ድሉን ለማስከበር በድርጅትም በትጥቅም በቂ አቅም ስላልነበረው በደርጉ ድሉን ሊቀማ ዳግም ወደ መቀመቅ ሊወርድ ተገዷል። የህዝብን አመጽ የሚያቀነባብር የሚያጠናክር መሪ ድርጅት አልነበረም። ዛሬም የለም። ይባስ ብሎም ዛሬ የርዕዮት ውዥንብር ሰፍኖ ይገኛል። የነመደመር ብልጽግና ቧልት ወዘተ የሚያሳዩት ንቃት ብቃትን ሳይሆን መረን የለቀቀ ጥራዝ ነጠቀነትና መሃይምነትን ነው። በ21ኛው ክፍለ ዘመን ገዳ ነው መንገዱ ብሎ መቆሙ የድንብርብር የዋልዮሽ ጉዞ እንጂ ሌላ አይደለም። በናኖሌ ልቦለድ የታጀበ ታሪክ ተብዬም ያቅማቸውን ሰርተው ባለፉት አጼና አገርን ባስከበሩ አርበኞች ላይ ዘለፋ ከማውረድ በመለስ ምንም ፋይዳ እንደሌለውም ግልጽ ሆኗል። በጾም አምባገነን ሊሆን በሚስጨረጨረው ኮሎኔልና የተከታዮቹ ድፍን ቀልዘረኞች ችሎታና ብልህነት አገርን አንድ አድርገው ካቆዩና ካስረከቡን የጥንቶቹ ጋር ለንጽጽር የሚቀርብም አይደለም። የወያኔ ጋር ተወጥቶቹ የኮሎኔሉ ጠባቦች መለያቸው ጥበት መሃይምነት አገርና ህዝብን ጥላቻ መረን የለቀቀ ሙስናና ዋልገነት ነው። መለያቸው ከዘረኝነት ማጥ ገብተው መፈራገጣቸው መውጣት ተስኗቸው ከቀን ወደ ቀን ይበልጥ ማስመጣቸው ነው። እየተካሄደ ያለው ኢትዮጵያን የማፍረስ ዘመቻ ጸረ ሃይማኖት ጸረ ሲኖዶስ ውግዝ ጦርነት ካህን በጥፊ ብልግና የዘንድሮቹ የባሱ እንጂ የተሻሉ እንዳልሆነ ነው። ዛሬም ጆራቸውን አንጠፈው ተኝተውበት የበሻሻን ጠባብ አዳኝ ሙሴ የሚሉ ካሉ አይናችንን ጨፍነን የስፖርት መኪና በሊማሊሞ እናክንፍ የሚሉ አይነቶች ብቻ ናቸው። የኮሎኔሉ አገዛዝ ጸረ ህዝብ ጸረ ኢትዮጵያ ዘረኛ አገዛዝ ነው። ዛሬም ነገም ስምሪቱ ኢትዮጵያን ከታሪክ መዝገብ ለመሰረዝና ለማጥፋት ብቻ ነው። የዚህ ዘመቻም ዋናው መሪና ተጠያቂ ኮሎኔሉና ጥቂት ጭፍሮቹ ናቸው። በጸረ ተዋህዶ ሆነ በአጠቃላዩ ጸረ ኢትዮጵያ ዘመቻም የሀገራችን ጠላቶች ከአሜሪካ እስከ ግብጽና ካታር ድረስ ከዘረኛው አገዛዝ ጎን ተሰልፈው እንዳሉ መቼም ልንዘነጋ አይገባም። በጋራ አገራድን ትግላችን ዘረኛውን አገዛዝ እናውድመው። ከየካቲት 66 አብዮታዊ ተመክሮ ትምህርት ቀስመን ትግላችንን በአንድነትና ቆራጥነት ከግብ እናድርሰው። ድል ለኢትዮጵያና ኢትዮጵያዊነት።
ሊበለው ይከብዳልና ይበለው ተያቂታለው ይበለው ከሳተቆረ ይበለው ብለው ቢደፉት ይበለው ያመረረ ይበለው አይማለዱ ይበለው ሰው ቢበድሉ ይበለው ከሲፈለገው ይበለው ከጁ ቢወዱ ይበለው ተራዋንታሉ ይበለው ሰው ቢበድሉ ከሲፈለገው ይበለው ከጁ ሲወዱ ተራዋንታሉ ይበለው መሐመድላችሁ ይበለው ለጀሌላችሁ ይበለው የነደምላችሁ ይበለው የክንዴናችሁ ይበለው ሲደርስላችሁ ይበለው ሲያዩላችሁ ይበለው ስሟን የነኩ ይበለው የተዳከሯችሁ ይበለው ልጇ ቢመጣ ይበለው መቤታሏት ይበለው ስሟን የነኩ የተዳከሯችሁ ይበለው ልጇ ቢመጣ መቤታሏት
አድማጮቻችን በማስከተል የምትደምጡት የዲሞክራሲያ እትም ለንባብ የበቃው ከሰባት ዓመታት በፊት በየካቲት ወር 2008 ዓመተ ምህረት መሆኑን ከግንዛቤ በማስገባት እንድትደምጡት እናሳስባለን። ከዓመታት በፊት ከቀረቡትና ምንጊዜም ወቅታዊነትን ከተጠበቁ ጽሑፎች መካከል የማይቀረው ሂሳብ ማወራረድ በሚል ርዕስ የቀረበው ሐተታ ነው። ሂሳብማ ይወራረዳል ወያኔስ ዋጋውን አግኝቶ የለ?
የማይቀረው ሂሳብ ማወራረድ ለሁሉም ጊዜ ያለው ተብሏል። ቀን ያስቆጥር ይሆን እንጂ ሐቅ በላይነትን አግኝቶ የህዝብ ድምጽ ተሰምቶና አይሎ ያ የተፈለገው መሆኑ የሚቀር አይደለም። ወያኔ ይወድማል ስንል የቆየነው ይህንን በሚገባ በመረዳታችንና በማመናችንም ነው። በረጅሙ እይታ የተሳናቸውና አድርባይነት ያደናቀፋቸው ግን በቀቢጸ ተስፋ ሩጫ ወዲያውኑ ፍንግል ብለው ለወያኔ ያዝረው ይኸው ማጠፊያው ዛሬ እያጠራቸው መሆኑን እያየን ነው። አንዳንዶቹ ደግሞ ራሳቸውን የዘወትር ብልጥ አድርገው ይወስዳሉና ወንጀላቸውን ህዝብ ረስቶ አሁን ወደ ህዝብ ጣጋ ጣጋ የሚሉትን እንዲያጠቅላቸው በመመኘትና በመጣርም ላይ ናቸው። ህዝብ ግን ሂሳቡን ለማወራረድ ተዘጋጅቶ ይገኛልና ማንንም ማንን አጣሎ ወንጀሉ ሊቀጥል የሚችልበትን ሁኔታ ነፃ ኢትዮጵያ የምትስተናግድበት አይሆንም። ሂሳብ ማወራረዱ በምን አይነት ይከናወናል የሚለውን በተመለከተ ወያኔና ጭፍሮቹ ንሳ ገብተው ከህዝብ ይቅርታና ምህረት ይጠይቃሉ ወይስ አይጠይቁም የሚለውን የሚመለከት ይሆናል። እርቅና ሰላም የሚለውን ፈሊጥ ለደቡብ አፍሪካውም ያልበጀ ከመሆኑ መማር ስንችል በራሳችን ተጨባጭ ተመክሮ ግን የምን እርቅ በሚል ወያኔ በእብሪት ይህን ጎዳና ዘግቶ በግፉ እንደቀጠለ ዛሬም እያየነው ነው። ይህም የነገን ሁኔታ ከወዲሁ ይጠቁመናል ማለት ነው። ለማንኛውም ሰው ህይወቱ ክብሩ ነው። ራሱን ካልሳተ በቀር ሰው ህይወቱን የሚሰዋው አገሩን ይበልጥ በማፍቀሩ መሆኑን መዘንጋት የለብንም። ወራሪ ነጭ ለምሳሌ የአፍሪካ ህዝብ ህይወቱን አያከብርም አይፈልግም አውሬና እንስሳ ነው ሲሉና ሲፈጁንም መከረማቸውን ታሪክ መዝግቦታል። የሙሶሎኒን ወራሪ ጦር በሞዜርና ጦር ጋሻ የተጋፈጡትን አርበኞችንም በጅልነትና በህይወት አለማክበር አለመውደድ ፈርጀው ባሉታዊ የተቹም እንደነበሩ እናውቃለን። ጀግኖቹ የተሰዉት ግን ህይወታቸውን ጠልተው ሳይሆን አገራቸውን ይበልጥ ወደው መሆኑን እኛ እናውቃለን። የኢህአፓ ሰማዕትን ታሪክም ያጤነዋል። በአጠቃላይ ኢትዮጵያ ህዝብ ከወያኔ ቡድን ጋር የሚወራረደው ሂሳብ በጣም ብዙና ሰፊም ነው። አገርን ከማስገንጠል አንስቶ የአገርን ለመሬት ለባዕድ እስከ መስጠት የሚደርስ ግዙፍ የክህደት ወንጀል አለ። ወያኔ የብዙ ሺህ ንጹህ ዜጎችን ደም በግፍ አፍስሷል። ብዙዎቹን ደብዛ አጥፍቷል። ብዙ ሺዎችን በእስር አንገላቶ አሰቃይቷል፣ ገሏል። ይህ ሁሉ ቀላል ወንጀል አይደለም። ወያኔ የአገሪቷን ገንዘብ በቢሊዮኖች ደረጃ ዘርፎ ለራሱ የግል ጥቅም ሲያወድም ቆይቷል። ለም የጎንደር ወሎ መሬቶችን ዘርፎ ተጠቅሞበታል። በዝበዛው ባገር አቀፍ ደረጃ አገሪቱን ያራቆተና ያደህየ በመሆኑ ይህም በዝምታ የሚታለፍ ሊሆን አይችልም። ስለዚህ የወያኔ ቁንጮ መሪዎችና ወንጀለኞች ከዋና ዋና ችግሮቻቸው ጋር መያዛቸውና ለፍርድ መቅረባቸው የማይቀር ሲሆን ቢፈረጥጡም ተገቡበት ገብቶ ነፃ ኢትዮጵያ ለፍርድ የምታቀርባቸውና የዘረፉትን የምታስመልስ መሆኑ ከወዲሁ መታወቅ ያለበት ነው። የቀይ ሽብር ወንጀለኞች ሁሉ አድሮ ከተደበቁበት እየተጋለጡ ለፍርድ ቅጣት እየቀረቡ መሆኑን በቅርቡ በአምስተርዳም ሆላንድ እድሜ ልክ በተፈረደበት አውሬ ጉዳይ ያየነው ነው። ይህ የሆነው ያውም ወያኔ ጉዳዩ ሳይሆን በዜጎች ጥረት ነው። ነፃ ኢትዮጵያ ግን ባላት አቅምና መንገድ ሁሉ ወያኔና ጭፍሮቹን በገቡበት አሳዳ የምትፈረዳቸውና ተገቢውን ቅጣትም እንደምትሰጣቸው ከወዲሁ መታወቅ አለበት እንላለን። የወያኔ አጋር ሆነው የጎዱልንን ባዕዳን በሚመለከት አቅም በፈቀደ ለበደላችን የምናስከፍላቸው መሆኑን እንዳለበትም ግልጽ ነው። እስከዚያው ድረስ ግን ትግላችን እየተፋፋመ በመሄድ ላይ ነውና የወያኔን የግል ንብረት ኩባንያዎችና ምርት ማጥቃት እንዳለብን ግልጽ ነው። አውቶቡሱን ማቃጠል ሲያንስ ነው። ማዕቀብ ፍጹምና የሚያንቅ መሆን ይገባዋል። የወያኔ አየር መንገድ ሆኖ በመጣውም ተቋም ላይ ሳይቀር የወያኔን ምርት እየገዙ ለገበያ የሚያቀርቡ ተቋሞችን ሁሉ በማዕቀብ ማጥቃት ይገባል። ወያኔ ጭፍሮቹ ቀውሳቸው ሲባባስ ጸረ ትግሬ የሆነው ኢሃፓ ነው ይህን ጥላቻና ቀውስ የሚያሰራጭብን ሲሉ መክሰሱን ተያይዘውታል። ኢሃፓ ጸረ ትግሬ አልነበረም፣ አልሆነም፣ ሊሆንም መሰረቱም መርሁም አይፈቅድለትም። ጸረ ወያኔ መሆኑን ግን ያምናል። በተቻለው መንገድ ሁሉ ወያኔን ሲታገል እነሆ ብዙ ዓመታት አልፈውታል። አሁንም ወያኔን ከነጭፍሮቹና ቀጥረኞቹ እያጋለጠ በሁሉም መንገድ እየታገላቸው ለመሆኑ የእምነት ቃሉን ይሰጣል። ነገም ወያኔዎች ፍርዳቸውን እንዲያገኙና የሰማዕት ደምም እንዲዘከር ባለው አቅም ሁሉ መጣሩን መታገሉን እንደሚቀጥልም ቃል ይገባላቸዋል። የህዝብ ንብረትን ዘርፈዋሉና የዘረፉት ይወረሳል። የመዘበሩትና የሀገራችንን ገንዘብ ያሸሹትም ለፍርድ ለማቅረብ ባለው አቅም ሁሉ ይጥራል። የዘረፉትን ሁሉ የትግራይ ህዝብ ንብረት ነው የሚለውን ብልጣብልጥ ንግግር ውድቅ ያደርጋል። የኢትዮጵያ ህዝብ ንብረት የህዝቡ እንጂ የወያኔ ቡድን የነስፋትና አዜብ መሰል ወንጀለኞች አይደለም፣ አይሆንም። ኢትዮጵያ ንብረቷን ታስከብራለች። ፍትህ ለሚለው የልጆቿ ደምም ረፍትና ፍትህ ትሰጣለች። ለዚህ ነው ሲፈጁን ከርመው አሁን ቀውጢ ቀን ሲመጣ ጥፋታቸውን በንስሐና በህዝብ ይቅርታ ሳያውቁ በግርግር ሊመሳሰሉን የሚጠሩትን አደብ ግዙ የምንላቸው። የደርግ ወንጀለኞች የጸረ ወያኔ ጎራ አካል ሊሆኑ ተመሳስለው በመቅረብ ያደረሱትን ጉዳትም የምንረሳው አይደለንም። ከወያኔ ተጣላን ያሉትም ጠባቸው ከግለሰቦች ሆኖ የወያኔን ዘረኛና ተስፋፊ ፖለቲካ እስኪደግፉ ድረስ ሰርጎ ገቦች እንጂ የህዝብ ወገኖች አይደሉም። ይኸው የወልቃይት ጠገዴ ጉዳይ እርቃናቸውን እያወጣቸውም ነው። ከትግሬ የበላይነት አቋም ጋር የያዛቸው ቁርኝትም እያጋለጣቸው ነው። አልሸሹም፣ ዞር አሉ። አስመሳይ አገር ወዳዶች ያልናቸውም ለዚሁ ነው። የመፍትሄው መንገድ ለማንም ስውር አይደለም። ህሊናውን ለሆዱ ላልሸጠ፣ ኢትዮጵያን ላልካደ፣ ዘረኛ ላልሆነ ሁሉ ቁልጭ ብሎ የሚታይ ነው። ከወያኔነት መለየት ያስፈልጋል። ማለትም ዘረኝነትን፣ ጸረ ኢትዮጵያነትን እርግፍ አድርጎ መተው፣ ወንጀልና ጥፋትንም አምኖ ወያኔን ትቶ ከቶ ንስሐ መግባትና ከህዝብ ይቅርታ መጠየቅ እስከ መጨረሻው በወንጀል ቀጥሎ በኋላ ኑሮ ሆኖብኝ ነው፣ ህዝብ ሆኖብኝ ነው ማለቱ አያዋጣም። የጦር ወንጀለኞች፣ አጋዚ ወዘተ፣ ስየልና ግድያ ፈጻሚዎች ሁሉም በነቂስ ለህዝብ ፍርድና ቅጣት መቅረባቸው አይቀርም። የሙሶሎኒና ፋሽስት ወታደሮችን እጣ የናዚዎችን መኮንኖች መከሰስና መቀጣት ማጤን ይገባል። ሙሶሎኒ ራሱ ተዘቅዝቆ የተሰቀለው ለፍርድ እንኳ ሳይበቃ በህዝብ ቁጣ ነው። የወያኔ የውድቀት ቀን ሲመጣ በደል ሲፈጸምበት የቆየው ህዝብ በዳዮቹን በነቂስ ያውቃቸዋልና ለፍርድ እንዲቀርቡ ማድረጉ ያውም ለዚህ ካበቃቸው የማይቀር ነው። መንገድ አዳሪው ዜጋ በመንደላቀቂያ ቪላዎች ያሉትን አያውቃቸውም ማለቱ ራስን ማታለል ነው። በምስጢር እስር ቤቶች፣ በአዲስ አበባ በጨለማ እስር ቤቶች በእስረኞች ላይ ሲገል የሚፈጽሙትንም በነቂስ እገሌ እገሌ ብለን እንደምናውቃቸው መርሳት የለባቸውም። ለሳይጀብጃም የወያኔ ቅጅ የምትሆን አይደለችምና በጊዜ የሚጠብቃቸውን ታውቀው ቢለወጡ የሚጠቅማቸው መሆኑን እንጠቁማቸዋለን። ማምለት አይቻለም። ሁሉም በህግና በስነ ስርዓት እንዲካሄድ ብንመኝም ህገወጥነትና የግንፈላ ፍርድ ቢሰፍ ለዚህም ተጠያቂው ህገወጥና ወንበዴው ወያኔ ራሱ እንጂ ማንም ሌላ ሊሆን አይችልም። የህግና ፍትህ ስነ ስርዓትን ገና ከመጀመሪያው ባስጢሙ ደፍቶ ወንብድናና ህገወጥነትን አስፍኖ ቆይቷልና በበኩላችን ግን የህዝብ ቁጣ መሰረቱ ቢገባንም ህግና ስነ ስርዓትን አስፍነን ከወያኔ ተሽለንና በልጠን እንድንገኝ ከማሳሰብ ወደኋላ የምንል አይደለንም። ምንም እንኳን የቁጭታችን ዋንጫ እንደ ድርጅትም ሆነ እንደ ኢትዮጵያዊ አገር ወዳድ ዜጋ ሞልቶ ሞልቶ ፈሶ ፈሶ ቢገኝም ሲኞርም ይሄዱና ማርያ ቴሬዛውም ያልቅና ያስተዛዝበናል ይሄ ቀን ያልፍና የተባለበትም ጊዜ እነሆ መጥቷል። ከወያኔ ጋር ለአንዴም ለሁሌም ሂሳብ ልናወራር ተዘጋጅተናል። ከእንግዲህ የወያኔ ውድቀትና ድቀት እንጂ ታድሶና ከቅጣት ማምለጥ የሚታሰበል ሊሆን አይችልም። በወያኔ ድር ገብተው የተጠመዱና የአባዜው ተካፋይ የሆኑት ሁሉ ማወራረዱ ይመለከታቸዋል። በወንጀሉና በግፍ አገዛዙ፣ በዘረኝነቱ፣ በመሬትና ሀብት ዝርፊያው በወንጀሉ ተካፋይ እስከሆኑ ድረስ፣ ከወያኔ እስካልተለዩና በጊዜ እስካልካዱት ድረስ ህዝብ ማሪ ነው። ግን ህዝብን አስታሎ አመልጣሎ ብሎ መመኘት ቅዠት ነው። ቅዠት መሆኑን ለማረጋገጥ ደግሞ የአባ ቢያንስ ዘብቆማል ማለትም ይቻላል። አዎ በጣም አክራሪ ጸረ ወያኔዎች ነን፣ ለዚህ ክስ ጥፋተኛ ነን ባዮች። የህዝባዊ ፍርድ ቀን ቀርቧል። ድል ለኢትዮጵያ ህዝብ፣ አገር አድን ፍትሐዊ ትግል፣ ውድቀት ለወያኔ አገዛዝ።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን። ቅጽ 43 ቁጥር 3 ጥር የካቲት 2008 ዓመተ ምህረት የካቲትን ስናስታውስ፣ ወርሃ የካቲት ከዛሬ 122 ዓመት በፊት አባቶቻችን በጣሊያን ቅኝ ገዥና ወራሪ ኃይል ላይ የተቀዳጁትንና የጥቁር ህዝብ የጀግንነት ተምሳሌት የሆነውን ያድዋን ድል በከፍተኛ ኩራትና ወኔ የምናከብርበት እንዲሁም የካቲት 12 ቀን በግራዚያኒ የተጨፈጨፉ ሰማዕታት ወገኖቻችንን በሐዘን የምናስታውስበት ወር ቢሆንም የዛሬ 44 ዓመት በኢትዮጵያ ታሪክ ውስጥ ድምቀትና ታላቅነት የተቀዳጀውን የ1966ቱን ህዝባዊ አብዮት በአድናቆት የምንዘክርበት ወር ነው። ይህን አብዮት ምን አመጣው? እንዴት ተከሰተ? ማን ተሳተፈበት? ማንስ ላይ አነጣጠረ? በአብዮቱ ህዝቡ ያነሳቸው ጥያቄዎች ምን ነበሩ? እንዴትስ ተስተናገዱ? በሂደቱ ምን ተከሰተ? እንቅስቃሴውስ ወደፊት ገፋ ወይስ ተደናቀፈ? ወዘተ የሚሉት ጉዳዮች በዝርዝርና በስፋት በየጊዜው የተዘገቡ መሆናቸው ይታወቃል። በየካቲት አብዮት 44ኛው ዓመት ላይ ሆነን ዛሬ አገራችን የምትገኝበትን ሁኔታ ከያኔው ጋር በማነጻጸር ሁኔታዎችን ስንገመግም በኢትዮጵያ ህዝብ ይበልጥ አጣዳፊና ወቅታዊ የሆኑ እጅግ በፍጥነት እየተጓዙ ያሉ ጉዳዮች በመኖራቸው ከላይ የደረደርናቸው ጥያቄዎች አጠቃላይ በሆነ ደረጃም ቢሆን በስፋትና በዝርዝር መመልከቱ ታሁኑ ወቅታዊ ሁኔታ አስተዋጽኦ ሊያደርግ ይችላል እንላለን። የኢትዮጵያ ህዝብ ዘመናትን ባስቆጠረ የጉልተኛ ስርዓት ሰለባ ሆኖ እድሜ ልኩን ሲማስን ኖሯል። በተለይም በአጤ ኃይለ ሥላሴ ዘመነ መንግስት ከ40 ዓመት በላይ በንጉሳዊ አገዛዝ ስር የወደቀው ህዝብ መረን የለቀቀ የጭቆናና በደል ሳያሰልስ ዘወትር ሲፈጸምበት ቆይቷል። ባመቸበት ሲቃወምና ሲያምስ፣ ባስቻለበት ምሬቱን ለፈጣሪው እያቀረበ ሳይታክት ሮሮውን ሲያሰማ፣ እንዲሁም ለገዢዎች ጥያቄና ቤትታ ሲያቀርብ የኖረ ቢሆንም በምላሽ ያገኘው የሚያዳምጠው ቅን ጆሮ ሳይሆን ይበልጥ መቃ በደል ጭቆና ሆኖ መቀጠሉ ብሶቱ ሞልቶ መፈንዳቱ አይቀሬ ነበርና ገዢውም ሆነ ተገዢው ህዝብ ባልጠበቁት ጊዜና ሁኔታ የካቲት ወር ላይ በዚያችው ምድር ታስቦም ታይቶም ያልነበረ የህዝብ ቁጣ እንደ ደራሽ ውሃ በአራቱም ማዕዘን በአንድ ላይ የተጠራራ በመሰለ መልኩ ቱጋለ። ቁጣውንና ምሬቱን ለወዳጅም ለጠላትም በአደባባይ ላይ ዘረገፈው። ፍላጎቱንና ዓላማውን ለጉልተኛው ስርዓት እና ለዚሁ ስርዓት ተጠቃሚዎችና ደጋፊዎች ለሆኑት እንዲሁም ለዓለም ህዝብ ጭምር ይፋ አደረገ። ይህ ሁኔታ በተከሰተበት ወቅት ስርዓቱ ሊደብቀው የሞከረው ረሃብና ድርቅ በሚሊዮን የሚቆጠር ህዝባችንን እያረገፈ የነበረ ሲሆን በነዳጅ ዋጋ መናር ክፉኛ የተጎዱ የታክሲ አሽከርካሪዎችን የሥራ ማቆም አድማ እንዲያደርጉ የተገደዱበት ሁኔታ ተፈጥሮ ነበር። የተጀመረው ህዝባዊ እንቅስቃሴ መመለስ በሚገባቸው ህዝባዊ ጥያቄዎች ማለትም አርሶ አደሩን ከሰውነት ውጭ አድርጎ ኑሮውን እንዲገፋ ያደረገው የመሬት ስሪት ይዞታ እንዲያበቃና መሬት ላራሹ እንዲሆን፣ ዳቦ ለተራበ፣ የሃይማኖት እኩልነት እንዲከበር፣ የህብረተሰቡ ግማሽ አካል የሆኑት ኢትዮጵያውያን ሴቶች ላይ የሚደርሰው ድርብ ጭቆና እንዲያከል፣ በላብ አደሮች ላይ አሰሪዎች የሚያደርሱት መረን የለቀቀ ብዝበዛና የመብት ጥሰት እንዲቆም፣ የህግ የበላይነት ተረጋግጦ ፍትህ ርትዕ እንዲሰፍን ወዘተ በሚሉ አታጋይ መፈክሮች ታጅቦ ወደፊት ገሰገሰ። በገዢውና በተገዢው መካከል የሚኖረው ቅራኔ የማይታረቅ በመሆኑ ጊዜው ሲደርስ የነበረው ግንኙነት ፈርሶ በሌላና አዲስ ግንኙነት መተካቱ አይቀሬ ነበርና የጉልተኛው ስርዓት እንደ ቀድሞ ሊገዛ ያልቻለበት፣ ተገዢው ክፍል ደግሞ አልገዛም ያለበት ወቅት ላይ በመድረሱ አሮጌው ስርዓት ራሱን በስልጣን ለማቆየት ተከታታይ የጥገና ለውጥ በማድረግ ማዕበሉን ለማቀዝቀዝ ቢሞክርም ሳይሳካለት ቀርቶ ዳግም እንደማይመለስ ሆኖ ለመገርሰስ በቅቷል። ይህ የህዝባዊው ትግል የመጀመሪያውና ዋናው ድል ሆኖ በታሪክ ተመዝግቦ አልቋል። በጉልታዊ ሥርወ መንግሥት ወቅት ባህላዊና ማኅበራዊ ከሆኑት ማለትም እድርና ዕቁብ እንዲሁም ሃይማኖትን ተንተርሰው ከሚፈጠሩት የጽዋ ማኅበሮች በስተቀር ሌሎች መብትን ለማስከበርም ሆነ ጭቆናን በብዝበዛን ለመታገል የሚረዱ ድርጅትን መፍጠር ሆነ ተቋማትን ማዋቀር አጥብቆ የተከለከለ ነበር። ይሁንና በዚሁ ከባድና አስቸጋሪ ሁኔታ ውስጥ በትግል ሊቋቋሙ የቻሉት የሰራተኛው የሙያ ማኅበራት እንኳ ከተጽዕኖ ነጻ የሆኑ አልነበሩም። በወቅቱ በፖለቲካ መደራጀት ይቅርና ፖለቲካ የሚለውም ጽንሰ ሐሳብ ራሱ በአብዛኛው ህዝብ ዘንድ ጨርሶ የሚታሰብም የሚታወቅም አልነበረም። ሳይታሰብ በግብታዊነት በተጀመረው የስር ነቀል ለውጥ እንቅስቃሴ የተነሱት ህዝባዊ ጥያቄዎች በሂደት መልስ እንዲያገኙና ህዝባዊ ትግሉ የወደፊቱን ብሩህ ተስፋ ከዳር ለማድረስ ይቻለው ዘንድ በቅጡ አስፈላጊ የሆነውን የትግል መሳሪያ ማለትም ሰግሉን የሚያቀነባብርና አጣጣይ የተጠ የሚያደራጅና የሚመራ ድርጅት እንዲኖረው ሁኔታው ሳይፈቅድለት ቀርቷል። እና ቀደም ብለው ፍራሱ እያደረሰ ያለውን በደልና ጭቆና ሲያጋልጡና ሲቃወሙ የነበሩት የመማር ድሩን ያገኙ በውስጥም በውጭም የሚገኙ ተማሪዎች ራሳቸውን ቀደም ብለው በተማሪ ማህበራት አደረጃጅተው ሲታገሉ የነበረ ሲሆን በኋላም ከተማሪ ማህበር ላቀያልና የመሪ ድርጅት ሚና ሊጫወት የሚችሉ የፖለቲካ ፓርቲዎችን ለመመስረት ችለዋል። ያፓ አብዮቱ ከመፈንዳቱ ከሁለት ዓመት በፊት ማለትም በሚያዝያ ወር 1964 ዓ.ም ተመረጠ የተመሰረተ ሲሆን አብዮቱ ከተከስተተ በኋላ ብዙም ሳይቆይ ራሱን ለኢትዮጵያ ህዝብ ነሐሴ 26 ቀን 1967 ዓ.ም ይፋ አደረገ። ያፓ መመስረት ትግሉ በዋናነት ይጎድለው የነበረውን ክፍተት በማሟላት አንድ አማራጭ የትግል መሳሪያ መሪ ድርጅት እንዲኖረው አስቻለ። ማናቸውም መስክ ህዝቧን በእኩልነት የምትስተናግድና ህግ የበላይ የሆነባት አገር እንድትሆን መታገል የዓላማዬ አልፋና ኦሜጋ ነው ያለው ያፓ በየካቲት የለውጥ እንቅስቃሴ ውስጥ ራሱን ይፋ ለማድረግ መብቃቱ እንቅስቃሴው ካስመዘገባቸው ድሎች አንዱ ሆኖ በታሪክ እንደሚጠቀስ አመን ነው። ከየካቲቱ ህዝባዊ እንቅስቃሴ ቀደም ብለው በተማሪዎችና በሌሎች የህብረተሰብ ክፍሎች በስራቱ ላይ ያነጣጠሩ ግን ደግሞ በተናጠል ይደረጉ የነበሩ ትግሎች ያበረከቱት ድርሻም ለእንቅስቃሴው መንገድ የጠረገ መሆኑ የሚያከራክር አይደለም። እንዲያውም ህዝባዊ አመጹን ሁሉም እንዲሳተፍበትና ወርድና ስፋቱን በሂደት የጨመረና ሁሉንም ያካተተ ለመሆን በመብቃቱ ትልቅነቱንና ደማቅነቱን ያስረጋገጠ እንደነበር ከቶ ዋቢ የሚያስጠራ አልነበረም አይደለምም። በዚያ ዘመን የኢትዮጵያ ነባራዊ ሁኔታ አብዛኛው ህዝብ ከግፉና ከጭቆናው በተጨማሪ በጉልተኛው አገዛዝ ታፍኖና ተቀፍቶ እንዲኖር የተገደደ ስለነበር ከራሱ ውጭ ዘልቆ የውጭውን ዓለም ሁኔታ የሚሰማበትም ሆነ የሚያይበት እድሉ እጅጉን የመነመነ ነበር። ይህም በመሆኑ ምንም እንኳ በግብታዊነት የጀመረው ህዝባዊ እንቅስቃሴ ስርዓቱን ለመደምሰስ ቢበቃም በወቅቱ ግን የተገኘውን ድል ጠብቆ ሌሎችንም ጥያቄዎች በየደረጃቸው መልሳቸውን እንዲያገኙ ለማድረግ ግን የትግሉም ግብ ዳር እንዲደርስ ለማስቻል ህዝቡ ወሳኝ የሆነውን መሪ ድርጅት አለማግኘቱ ሽንፈቱ ነበር ለማለት ባያስደፍርም ጉዳቱ ነበር ማለቱ ግን የሚያስኬደ ነው ብለን እናስባለን። ከተመሰረተ በሶስተኛ ዓመት ውስጥ ራሱን ለመላው የኢትዮጵያ ህዝብና ለዓለም ይፋ ያደረገው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ትግሉን የመምራት ኃላፊነቱን ወስዶ በአጭር ጊዜ ውስጥ የህዝብን አመኔታና ተቀባይነት ለማግኘት የቻለ ለሀገራቸውና ለወገናቸው ሲሉ ሊከፈል የሚገባውን መስዋዕትነት ሁሉ በጸጋ ለመክፈል የተዘጋጁ መሪዎችና አባላት ያሉት መሪ ድርጅት መሆኑን ያስመሰከረ መሆኑ የተጠበቀ ቢሆንም በጊዜው ግን የተፈጠረውን የስልጣን ክፍለት ለመሙላት ጥንካሬ አልነበረውም። በመሆኑም በወቅቱ ስልጣን ከወታደራዊ ክፍሎች ተውጣጥተው የወል ስማቸውን ደርግ ብለው በሰየሙ የምርጥ መኮንኖች ቡድን ሊገባ ችሏል። በዚህ ጊዜ ላይ ነበር የካቲት 66ቱ ህዝባዊ አመጽ ያነሳቸው ጥያቄዎች የዘነቀው ብሩህ ተስፋና በትግሌ እውን አድርጋታለሁ ያላት አዲስቷ ኢትዮጵያ ጉዞ የዋዛ እንደማይሆን በማስጠንቀቅ የመጀመሪያው ደወል በአራቱም ማዕዘን ያቃጨለው። እናም ይህ የምርጥ መኮንኖች ቡድን በሂደት በራሱም ውስጥ ለትግሉ ቀና አመለካከት ያላቸውን ሁሉ ፈጅቶ የቀድሞ ባለስልጣኖችንም በአንድ ሌሊት አርዶ በህዝቡ የቀረበውን ህዝባዊ የሽግግር መንግስት መመስረት ጥያቄን አሻፈረኝ በማለት በጊዜያዊ ወታደራዊ አስተዳደር ተካው። የባንዳ ምሁራንንም ድጋፍ አገኘ። ኢሰፓ በሚባል ፓርቲ ተደራጅቻለሁ፣ መንግስቱ ኃይለማርያምንም የፓርቲው መሪና ሊቀመንበር መሆኑንም አውጃለሁ ብሎ ተፈጸመ። ከዚህ በኋላ በአገሪቱ ለተነሱ ጥያቄዎችና ችግሮች ሁሉ መልሳቸው የፋሽስታዊ ወታደራዊ መንግስት ግድያና ጦርነት ብቻ ሆነ። ኢትዮጵያ እስከ ወዲያኛው ምትክ የማይገኝላቸውን ብሩህና እምቅ እውቀት ያካበቱ ልጆቿን ፋሽስቶች ቀይ ሽብር በሚሉት ፍልመት ፈጁ። አገሪቱ ያፈራቻቸው መከላከያ ሰራዊቱን የመምራት እውቀትና ልምዱን ያካበቱ አገራቸውንም የሚወዱ የጦር መሪዎቿን አንድ አልባሌ ኮሎኔል በሚያዛቸው ወታደሮች ፊት ማዕረጋቸውን እየገፈፈና እያዋረደ ከፍተኛ የስነ ልቦና ሰለባ እንዲደርስባቸው አደረገ። ለስልጣኔም ተቀናቃኝ ናቸው የሚላቸውን አንድ ባንድ ለቅሞ ፈጀ። ኢትዮጵያን እንዳለ ለ17 ዓመታት ጽልመት አልብሶ ጊዜው ሲደርስ መሪው አገር ለቆ ከመፈርጠጡ ሌላ ኢሰፓ የተባለውም ጭምብል እንዲያከትምለት ሆነ። ይህ ኢትዮጵያን የገደለና ለውጭም ሆነ ለውስጥ ጠላቶቿ ያጋለጠ ኃይል በኢትዮጵያ ታሪክ ውስጥ ክፉ ጠባሳን አስመዝግቦ አልፏል። የካቲት በየዓመቱ በመጣቆጥረም የካቲት 12 ሰማዕታትን ስንዘክር አንጸባራቂውን የአድዋ ድል ስናከብር ለ17 ዓመታት ኢትዮጵያን መቀመቅ ውስጥ የከተታትን ፋሽስታዊ ጽልመትም ማማተራችን አይቀሬ እንደሚሆን መጥቀሳችን ተገቢ ነው ብለን እናስባለን። በ1983 ዓ.ም በውጭ ኃይሎች ድጋፍ አማካይነት በህዝባችን ጫንቃ ላይ በኃይል የተቀመጠውን ጸረ ኢትዮጵያ ቡድን ማንነትና ላለፉት 27 ዓመታት በአገሪቱ በመላ ያደረሰውን ዘርፈ ብዙ የግፍና የበደል ስንክሳር መዘርዘር የሚያስፈልግ ሆኖ አላገኘነውም። ባለፉት 27 ዓመታት በአገሪቷ በየትኛውም ማዕዘን ቢሆን በጠባቡ አምባገነን አገዛዝ ያልተነካ ወገን ባለመኖሩ ህዝቡ በቃኝ ብሎ መነሳቱንና ግብግብ መቅጠሙን እያየን ስለሆነ የነገር ቋንጣን ቢያበዙት ባህያ ይጫንም ነውና ወደ ዝርዝር ሳንገባ ማለፉን መርጠናል። ዛሬ በአገራችን ውስጥ የወያኔ ያላሰለሰ ጥቃት፣ ጭቆናና በደል አልፎም ተርፎም እብሪትና ንቀት ካፍ እስከ ገደፉ በመሙላቱ ከእንግዲህ ይህን መሸከም አይቻለንም ያለው ዜጋ እንቢተኛነት በመላ አገሪቱ ክፍሎች እያስደመመ ይገኛል። ቢመከር ቢዘከር አልሰማን ያለውን ትግስትን እንደሞኝነት ነገር ማስጨረስ እንደፍራት ወስዶ የህዝብን ሀያልነትና ታላቅነት ንቆ በማናለብኝነት ተወጥሮ የከፋ የከረፋውን እኩይና አረመኔያዊ ተግባሩን በመቀጠል ላይ የሚገኘውን ጸረ ኢትዮጵያ የሆነውን የወያኔን አገዛዝ ከእንግዲህ ለአንዴም ለሁልጊዜም በማያዳግም ሁኔታ ድባቅ መጥቶ ከኢትዮጵያ ምድር ጠራርጎ ለማስወገድ ስንቁን ሰንቆ ተነስቷል። የወያኔ አገዛዝ ስንል የወያኔ ድርጅት የአገዛዝ ስርዓት ማለታችን እንጂ በምንም አይነት መንገድ የትግራይ ህዝብ ማለታችን እንዳልሆነ ይስተመርበት ይገባል። የትግራይ ህዝብና ወያኔ አንድ ናቸው በማለት የማይሆን ጭምብል አጥቆ የሚያቀራራው ወያኔ ብቻ ነው። የኢትዮጵያ ህዝብ የትግል ታሪክ ቁልጭ አርጎ እንደሚያሳየው ህዝቡ እጅጉን አርቆ አስተዋይ፣ ታጋሽ፣ በመንፈሳዊ እምነት የጸና፣ ፍቅርን እንጂ ጥላቻን የማያቀነቅ፣ አብሮነትን እንጂ መነጣጠልን የማይሻ፣ ታታሪ፣ ጠንካራ፣ ሰራተኛ፣ ተመራማሪና አፍላቂ፣ የሰውን የማይፈልግ፣ የራሱን የማይስነካ፣ አስቀድሞ የማይተናኮል፣ ሲነኩት ግን እምቢኝ የሚል፣ አብሮ መብላት መጠጣትን መካፈልን ዋና ባህሉ ያደረገ፣ ለነጻነቱ ቀናይ፣ አገሩን እጅግ አርጎ የሚወድ፣ ከሌሎች አገር ህዝቦች ጋር በመልካም ጉርብትና መኖርን የሚፈልግ እንግዳ ተቀባይ ህዝብ ነው። እኒህ ባህሪያቱ ከትውልድ ትውልድ ሲተላለፉ የቆዩ የህዝባችንን ማንነት የሚገልጹ ትሩፋቶቹ ናቸው። እነዚህን አኩሪ ቅርሶቹን ለማውደም የዛሬ 27 ዓመት በሁኔታዎች በውጭና በአገራት በቀል ጸረ ኢትዮጵያ ኃይላት ድጋፍ በህዝባችን ጫንቃ ላይ እንዲሰፍር የተደረገው ዘረኛውና ከፋፋዊ የወያኔ አገዛዝ እጅጉን ብዙ ደክሟል፣ ብዙ ብሏል፣ ብዙ ቀጥፏል፣ ብዙ ጥሯል። ዛሬም ድረስ ሳይታክት ይህንኑ እኩይ ተግባሩን ቀጥሎበታል። ሆኖም ግን የዚህ ሁሉ ድካሙ ውጤት ሌላ ማንንም ሳይሆን ይህንኑ እብሪተኛ ክፉኛ አስደንግጦታል። የሚይዝ የሚጨብጠውን አሳጥቶታል። እንቅልፍም ባያሌው ነስቶታል። እናም ጊዜው ሲደርስ በዛሬውም ወጣት ትውልድ ውስጥ እነዚሁ የህዝባችን እሴቶች ታምቀው ቆይተው ኑሮ በወለጋ፣ በአርሲ፣ በሐረርጌ፣ በባሌ፣ በሸዋ፣ በጎንደር፣ በጎጃም፣ በወሎ፣ በጅማ፣ በሲዳሞ፣ በኢሉባቦር፣ በጋምቤላ ወዘተ ፍንትው ብለው ታይተዋል። ስለሆነም ይህ የተጀመረው ህዝባዊ እንቢተኛነት ትግል በድል አድራጊነት ይጠናቀቅ ዘንድ በውስጥም በውጭም የሚገኘው ሴቱም ወንዱም ኢትዮጵያዊ ሁሉ ዋናውና አብይ ሆነው ኢትዮጵያን የመታደጉን ከባድ ኃላፊነት ለመወጣት ታላቅና ክቡር የሆነውን የህይወት መስዋዕትነት ከመክፈል ጀምሮ ትግሉን ሊረዳ የሚችል ማናቸውንም ነገር ለመቀበልና ለማድረግ በቁርጠኝነት ዝግጁነታችንን የምናረጋግጥበት ወቅት ላይ ደርሰናል። ከእንግዲህ ወደፊት እንጂ ወደ ኋላ እንደማንል ቃል ገብተናል፣ ተማምለናል። ሂደቱ አልጋ ባልጋ እንደማይሆን አስቀድመን ተረድተናል። መውጣት መውረድ፣ መውደቅ መነሳት፣ ወደፊት መገስገስ፣ ወደ ኋላ ማፈግፈግ ሊኖር እንደሚችልም ከልምዳችን ገብይተናል። በዚህ ትንቅንቅ ሂደት ውስጥ መሞት፣ መራብ፣ መጠማትም እንደዚሁ አይቀሬ እንደሆኑ ነጋሪ አያሻንም። ውስጡ ኖረን በውስጡም አልፈን ዛሬም ድረስ ይህንን ዘረኛ ኃይል ጠፍንገን ይዘን ሁላችንም ታግለነዋል። ያም በመሆኑ በታሪካችን ስንክሳር ውስጥ ኢትዮጵያን ያጋጠማት እጅግ ክፉ ዘመን ከሚባሉን ብለን ልንዘግበው የምንችልበት ጊዜን ለማሳጠር ሁሉም የሚሰጋበት ወቅት አሁን ነው። እናም ክብርና ነጻነትን ለመጎናጸፍ ምን ያህል እንደሚጠይቅ ለኛ ለኢትዮጵያውያን እንግዳ ነገር አይደለም። ደግመን ደጋግመን የሰራነው ታሪካችን ነውና ዛሬም በተባበረ ትግላችን ይህንኑ የምንታወቅበትን ባህል ደግመን እንደምናድሰው በእኛ በኩል አንዳችም ጥርጣሬ የለንም። ይብላኝ ለዘረኛው ወያኔና ለደጋፊዎቹ የኢትዮጵያ ጠላቶች ሁሉ። የሀገራችንን ህልውና ማስከበሩን በዋናነት ለሚወስዱ ኢትዮጵያውያን ሁሉ ዛሬ ይህን ተቀዳሚ አጀንዳ አድርጎ ከመንቀሳቀስ አኳያ ሌሎችም በአገሪቱ ውስጥ ወደኋላ ሊሏቸው የማይቻላቸው እውነታዎች መለስተኛና ሊታረቁ የሚችሉ ጉዳዮች እንዳሉ በቅጡ በግንዛቤ ውስጥ ማስገባቱ ተገቢ ይሆናል። በትግሉ ሂደት ውስጥ ልንፈታቸው የምንችላቸውን እልባት እንዲያገኙ እያደረግን በመካከላችን እምነትንና መተሳሰብን እያጎለበት በሂደቱ መፍታት ያልቻልናቸውን ከወያኔ ውድቀት በኋላ በምንመሰረታት የዲሞክራሲያዊ ኢትዮጵያ ውስጥ መልሳቸውን ያገኙ ዘንድ የሚያስችል መድረክን እውን እንዲሆን ሁሉም በቅንነትና በጋራ ለመፈታታቸው ከወዲሁ ራሱን ዝግጁ አድርጎ መገኘት ይጠበቅበታል ብለን እናስባለን። እንደሚታወቀው ኢትዮጵያ ህዝብ የሥራን ለውጥ ለማምጣት ሳስገመገመበት ጊዜ አንስቶ በትግሉ በሚያስወግደው ሥርዓት እና በሚተካው አዲስ ሥርዓት መካከል ድልድይ ሆኖ የሚያገለግለው በሰከነና ሁሉን ባሳተፈ ዴሞክራሲያዊ መንገድ ሁሉን አቀፍ የሆነ የሽግግር ወቅት ለማዘጋጀት ሲችል ነው። ከዚህ በፊት በነበሩት አጋጣሚዎች ማለትም የጉልተኛው ሥርዓትም ሆነ የደርግ አምባገነን ሥርዓቶች ሲደመሰሱ ህዝቡ መብት ሊያጎናጽፍ የሚችል የሽግግር ሁኔታ ባለመፈጠሩ አምባገነኖች የህዝቡን ትግል ለመሞጭለፍ ችለዋል። በመሆኑም ላለፉት 44 ዓመታት አገራችን የአምባገነኖች ሰለባ ሆና እዚህ ደርሰናል። ከወያኔ አምባገነን ሥርዓተ ህልፈት በኋላ ለምትፈጠረው አዲስ ኢትዮጵያ ወሳኝ የሆነውን ሁሉን አቀፍ የሽግግር ወቅት የኢትዮጵያ ህዝብ ለሶስተኛ ጊዜ እንዳያጣው ሁሉም አገሩን የሚወድ ኢትዮጵያዊ ሁሉ ለተግባራዊነቱ አጥብቆ እንዲታገል አገራዊ ኃላፊነትና ግዴታ ይኖርበታል። ይህ እውን እንዲሆን ኢህአፓ የበኩሉን ለማድረግ ሁሌም ዝግጁ ነው። ህዝባዊውን እንቢተኛነት የማቀጣጠሉንና ይበልጥ የማጎልበቱን ሥራ ለሰከንድም ቢሆን ሳናዛነፍ የሚከተሉትንም በሥራ ላይ ለማዋል እንትጋ። የኃይል ሚዛኑ እንዲለወጥ ለማድረግ የህዝባዊ እንቢተኛነቱን እንቅስቃሴ በሁሉም ቦታዎች ማስተባበር፣ ማቀናጀት ብሎም በቀጣይነት ማስኬድ። ወያኔ ውስጥ ትርምስ ሊፈጥሩ የሚችሉ ክንዋኔዎችን በሙሉ በስልትና በዘዴ ማከናወን። ወያኔ ይበልጥ በህዝብ እንዲተፋና እንዲገለል የሚያስችሉ ሥራዎችን ማስፋፋት፣ ማጠናከርና በቀጣይነት ለተግባራዊነታቸው በጽናት መንቀሳቀስ። ይህን አገር የማዳን ትግል ለማቀዝቀዝ፣ ለማብረድ፣ ለማደናቀፍ ብሎም ለማስቆም የሚደረጉ ከየትኛውም አቅጣጫ ሊመጡ የሚችሉትን ማናቸውንም አይነት እንቅስቃሴዎች ነቅቶ መመከታተል፣ በተቀነባበረና በተቀናጀ መልክ መታገልና ማምከል፣ ከወያኔ ጋር መወያየት፣ መደራደር፣ እርቅ የሚሏቸውን ያረጁ ያፈጁ ቀልዶች ከቁጥር ውስጥ አለማስገባት ወቅታዊነት አላቸው። እነዚህንና ሌሎችንም አዘናጊ ድርጊቶች አምረን መታገራችን ለነገ የሚባሉ ስላልሆኑ ሁሉም በያለበት ለህዝባዊ እንቢተኛነት ትግል ዘብ እንዲቆም ኢትዮጵያ ከምንጊዜውም በላይ አጥብቃ እየጠየቀችን ነውና ጥሪዋን ሰምተን እንታደጋለን። በተባበረ ትግላችን ወያኔን ማስወገዳችን አይቀሬ ነው። ድል ለኢትዮጵያ ህዝብ ትግል። ኢትዮጵያ ለዘላለም ትኖራለች።
ለመድብለ ፓርቲ ቀድሞ የታገለ በቀይ ተፋላሚ ታጎኛ ታገለ ህግ የበላይ ይሁን ብለህ ያስተማርከው ጎማ ያድር አሽዋ መጥቶትም አይቀር ለመደቡል አንድነቱ ይከራከር ደምበራካ ላይ የታጋዩን የባንዳውን መንደር ላይ ደም ደም ደም
አልሞለ ፋሽስቶ ያጎየ ደስኔ ዛሬም ነው ቆጠሪው